በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጸጋ በያላችሁበት ይበዛላችሁ ዘንድ ከልብ እመኝላችኋለሁ። ዛሬ ታይቶ በነጋታው እሳት ውስጥ የሚገባውን ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁም? የማቴዎስ ወንጌል ምዕራፍ 6 ቁጥር 30። በጽጌ ሁለተኛ ሰንበት ያነበብነው የሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 32 ያለው ዛሬ ከምናነበው የጽጌ አራተኛ ሰንበት የወንጌል ንባብ የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ፍጻሜው ካለው ጋር ተመሳሳይነት አለው። ስለዚህ በዛሬው ቃለ እግዚአብሔር ትኩረት የምንሰጥበት መልእክት የእግዚአብሔር ማንንም ያለ መርሳትን የሚያንጸባርቅልን መልእክት ነው። እግዚአብሔር ማንንም እንደማይረሳ፣ እግዚአብሔር ማንንም እንደማይዘነጋ፣ እግዚአብሔር ማንንም ከእቅፉ ውጪ እንደማያደርግ የሚያስተምረን መልእክት ነው። እውነታው ይህ ነውና ሰው በእግዚአብሔር ላይ ብቻ ተስፋውን እንዲያደርግ፣ እሱን ብቻ እንዲያምን፣ እሱን ብቻ እንዲያመልክ፣ በእርሱ ብቻ እንዲታመን ያበረታታዋል። ስለዚህ የዛሬው የወንጌል ንባብ ለኑሮ መጨነቅ አይ እንደማይገባ፣ ከመጠን ባለፈ ስቃይ ለአንድ ቀን ኑሮ ለነገ ብቻ ማሰብ ፋይዳ እንደሌለው የሚያሳስበን የወንጌል ክፍል ነው። እግዚአብሔር ሰውን ከፍቅሩ የተነሳ ለዘላለም ሕይወት ፈጥሮታልና የሰው የዘላለም ምርጫው እግዚአብሔር ሊሆን ይገባል። እግዚአብሔር ማንንም አይረሳም ብለናል ቀደም ብለን። ለእግዚአብሔር በረከትና ጸጋ ባይተዋር የሆነ የለም። ከእግዚአብሔር የማዳን እቅድ ውጪ የሆነ በእግዚአብሔር መልክና አምሳል የተፈጠረ ሰው የለም። ስለዚህ እግዚአብሔር ሰውን እንደማይረሳ፣ ሰውን እንደማይዘነጋ ኢሳይያስ ነቢይ በትንቢት መጽሐፉ አረጋግጦልናል እንዲህ ሲል፣ ጽዮን ግን ይላል፣ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። እናት የምታጠባውን ልጇን ልትረሳ ትችላለችን? ለወለደችውስ ልጅ አትራራላትምን? ምናልባት እርሷ ትረሳ ይሆናል፣ እኔ ግን አረሳሽም። ኢሳይያስ 49 ቁጥር 14ና 15። እኛም ፈተና በበዛብን ጊዜ፣ ኑሮ በከበደን ሰዓት፣ እቅድ ሳይሳካ ሲቀር የምንለው አረፍተ ነገር ነው። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር ጸሎቴን አላዳመጠም፣ እግዚአብሔር ጸሎቴን አልመለሰልኝም፣ እግዚአብሔር ዝም ብሎኛል እንላለን በአብዛኛው። ወንጌሉ ግን ለኑሮ መጨነቅ አይገባም ሲል፣ ሁሉን ለመስጠትም ሆነ ለመከልከል ስልጣን ባለው አምላክ ሙሉ እምነት ማድረግ ማለት ነው። ሙሉ እምነት፣ የማይዋዥቅ እምነት፣ የጸና እምነት፣ ጊዜ በተለዋወጠ ቁጥር የሚለዋወጥ ሳይሆን ቋሚ የሆነ እምነት፣ ሚዛን ወደ ደፋበት የሚንሸራተት አይነት እምነት ሳይሆን በአንድ አምላክ የታመነ ሊሆን ይገባል። አንድ አማኝ እግዚአብሔር እናት ለልጇ ያላትን ፍቅር እና ጥንቃቄ እንደ ምሳሌ አድርጎ ሲያቀርብ እርሱ እጅግ በብዙ እጥፍ ለፈጠረው ፍጡር ያለውን አሳቢነትና ጠብቆት ለመግለጽ የተጠቀመበትን አረፍተ ነገር ከኢሳይያስ ነቢይ አንብበናል። ወንጌሉን በሚገባን መንገድ እንድንመላለስ ጥልቅ የሆነ መልእክት አስተላልፎልናል። በሚገባን መንገድ፣ ልንረዳው በምንችለው መንገድ ተጨንቃችሁና ተጠባችሁ ያለ እግዚአብሔር ለብቻችሁ ሌት ተቀን ደክማችሁ በእድሜያችሁ ላይ እንኳን አንዲት ቀን አንዲት ሰዓት መጨመር አትችሉም። ስለዚህ ጭንቀትን ሁሉ ፍርሃትን ሁሉ ለእኔ ተውልኝ ነው የሚለው። ሰው ማድረግ የሚችለው አቅሙ የፈቀደለትን ነው። ሰው ማድረግ የሚችለው እድሜው የፈቀደለትን ነው። ሰው ማድረግ የሚችለው ባህሪው የፈቀደለትን ብቻ ነው። ከእነዚህ ነገሮች ውጪ ልሞክር ቢል እንኳን ላድርግ ቢል እንኳን አይሳካለትም። ስለዚህ ከንቱ ድካም፣ ከንቱ ጭንቀት፣ ከንቱ ጊዜ ማጥፋት ነው። እግዚአብሔር ግን የእጄ ሥራ ናችሁና ላልመግባችሁ ወይም ላላለብሳችሁ ወደዚህ ዓለም አላመጣኋችሁም ይለናል። ስለዚህ ይህ ፍጡሩን በመንፈሳዊውም ሆነ በስጋዊው ከመመገብ ወደኋላ የማይልን እግዚአብሔር እንድናምነው ያስፈልጋል። በቃ ማዕከላዊነት ያለው ነገር ምንድነው? እዚህ ላይ የተከበራችሁ ወንድሞችና እህቶቼ በእግዚአብሔር ላይ ሙሉ እምነትን መጣል፣ እግዚአብሔር ያደርጋል፣ እግዚአብሔር ይሰራዋል ብለን መተማመን መቻል ይኖርብናል። ማንም ሰው እምነታችንን ሊሰርቀው አያስፈልግም። ምንም የኑሮ ውጣውረድ ተስፋችንን ሊያጨልመው አያስፈልግም። አቤቱ በጨለማ ውስጥ እንኳን ቢሆን ያንተን ብርሃን አያለሁ የሚለው ድፍረቱ ሊኖረን ይገባል። አቤቱ በመከራ መካከል እንኳን ባልፍ አንተ ከኔ ጋር ነህ የማለቱ ድፍረቱ ሊኖረን ይገባል። ያን ሀል እምነታችን እንዲጠነክር ነው የሚያስፈልገው። እግዚአብሔር ግን ሊረዳን ሁል ጊዜም ዝግጁ ነው፣ ሁል ጊዜ። ስለዚህ እምነት መሰረታዊ የሆነ ነገር ነው። ስለዚህ ነው እግዚአብሔር ላይመግበን ወደዚህ ዓለም አላመጣንም የምለው። ስለዚህ የፍጡሩን በመንፈሳዊም ሆነ በስጋዊው ከመመገብ ወደ ኋላ የማይል እግዚአብሔር በመንገዳችን ሁሉ ሊመራንም ዝግጁ ነው። እሱም ይህን ይፈልጋል፣ እንድናምነው ይፈልጋል። እምነታችን ግን ፍርሃትና ጥርጣሬ የተቀየጠበት መሆን የለበትም። በእኒህ ነገሮች የተቀየጠ ከሆነ ግን ኃይሉ ደካማ የሆነ እምነት ይሆናል። ልክ እንደ ተበረዘ መጠጥ፣ እንደ ተበረዘ ምግብ ማለት ነው። ሊይዘው የሚችለውን ጣዕም ያጣል። ስለዚህ ኃይሉ ይደክማል፣ የእምነታችን መንገዳችንም ጨለማ ይሆናል። ውጤቱ እንግዲህ በመጨረሻ ባዶ ነው ማለት ነው። እንዲህ አይነቱ እምነት የትክክለኛ እምነት መዓዛ የለውም። እምነት እምነት አይሸትም። ክርስቲያን ክርስቲያን አይሸትም። በተከፋፈለ ልብ ማመን የለም። ጠዋት ወደ ቤተ ክርስቲያን፣ ከሰዓት ወደ ጠንቋይ ድንኳን የለም። በእግዚአብሔር መንገድ መመላለስ ከፈለግን፣ በእግዚአብሔር ማመን ከፈለግን ኃይሉን ብቻ ማሰባሰብና በዚህ እርሱ ባሳየን መንገድ መጓዝ ነው። አንድ አምላክን ይዞ ኃያሉን ብቻ ይዞ እንዲህ አይነት ጉዞ የምንጓዝ ከሆነ ጥያቄያችን በጊዜው እግዚአብሔር ሲፈቅድ፣ እግዚአብሔር ሲፈልግ፣ ትክክለኛ ጊዜ ሲደርስ መልስ የሚያገኘው ያኔ ነው። አንዳንዴ እንደውም ከመጠየቃችንም በፊት ቀድሞ የሚመጣበት ጊዜ አለ መልሶ። ምክንያቱም የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል ይላል። ስለዚህ ሳንጠይቅ በፊት ምን እንደሚያስፈልገን እግዚአብሔር ያውቀዋል፣ ምኞታችን፣ ፍላጎታችን። ምክንያቱም ወደዚህ ዓለም ሲያመጣን እቅድ አለው። አንድ ነገር በእያንዳንዳችን ሊሰራ አስቧል ማለት ነው። ስለዚህ የእያንዳንዳችን በዚች ምድር ላይ መመላለስ እግዚአብሔር በሰጠን ዕድሜ አንድ ዓላማ፣ አንድ ተልእኮ አለው። ስለዚህ ነው እግዚአብሔር አስቀድሞ የሰማይ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል፣ ስለዚህ ነው ወደዚህ ምድር ያመጣህ። አስበህ ተጨንቀህ ወጥተህ ወርደህ እግዚአብሔር ካቀደው ውጪ የምታደርገውም የምትሰራውም ተአምር የለም። ሉቃስ ወንጌል ምዕራፍ 12 ቁጥር 30 ማቴዎስ 6:32ን ብናነብ ይህንን ጥቅስ እናገኛለን። የሰማይ አባታችሁ እነዚህ ሁሉ እንደሚያስፈልጓችሁ ያውቃል፣ ስለዚህ እናንተ ሳትጨነቁ መኖር እንደሚገባችሁ ኑሩ። ስለዚህ ሁለት ነገር እንድናስተውል ይገባል። የመጀመሪያው ሁሉን የሚያስብልን እግዚአብሔር መኖሩንና በእርሱ ላይ ሙሉ እምነት ማድረግ ያስፈልጋል። መሰረታዊ ነገር ነው፣ በአምላክ ማመንና መተማመን። አስቀድሞ የእግዚአብሔርን መንግስትና ጽድቁን መሻት ደግሞ ሁለተኛው። እነዚህ ሁለት ነጥቦች አንዱ ከሌላው ቀድሞ ወይም ደግሞ ተከትሎ የሚመጣ ሲሆን አብረው የሚሄዱ ናቸው። ምንጩን መያዝ ማለት ነው። እንግዲህ በአጭር ቋንቋ የምንጩ ባለቤት ከሆን አንድ ብርጭቆ ውሃ የማግኘት ጉዳይ አያሳስበንም። ምክንያቱም ሙሉ ምንጩ አለን፣ ባህሩ አለን። ከዛ ነው የሚቀዳው አንድ ብርጭቆ ውሃ። ምክንያቱም ከብርጭቆ ተርፎ የሚፈሰውን ዋናው ምንጭ ይዘናል። ክርስቲያናዊ እምነታችንም የሚያስተምረን ይህንኑ ነው፣ ሰጪውን የመያዝ ጉዳይ። ሰጪውን ያንተ የማድረግ መብት ተሰጥቶሃል። ስለዚህ ሰጪውን ያንተ የማድረግ መብት ተሰጥቶህ እንዴት ራስህን በጥቂቷ ስጦታ ትወስነዋለህ፣ ትወስኝዋለሽ? በእንጀራ በልብስ ዛሬ ጠዋት ተበልቶ ምሳ ሰዓት ላይ እንደገና የሚፈልግ ሆድ ነው ያለን። ዛሬ ለብሰን የዛሬ ሁለት ወር ሶስት ወር የዛሬ ዓመትም ይሁን ሰውነታችን ሌላ ልብስ ይፈልጋል። ስለዚህ ዋናውን መያዝ ያስፈልጋል፣ ምንጩን። ልክ ጎተራ ሙሉ እህል እያለው ከሌላ ስፍራና በሌላ መንገድ አንድ ቁና የማይሞላ ጥሬ እንደ መሻት ማለት ነው። እግዚአብሔርን ትቶ በዕለታዊ ኑሮን ነገር ብቻ መጨነቅ ማለት ዋናውንና የበረከት ጌታ የሆነውን እግዚአብሔርን ትቶ ፍርፋሪን መለቃቀም ማለት ነው። እነችን ፍርፋሪ ለመሰብሰብ ወደ ሌላ አማልክት፣ ወደ ጠንቋይ፣ ወደ አስማተኛ መሄድ ማለት ነው። እግዚአብሔርን ትቶ ፈጣሪን ትቶ ፍጡር ላይ ተስፋ ማድረግ ማለት ነው። ምናልባት እንኳን በሌላ ሰው ተስፋ ባናደርግ በራሳችን ብቻ ተስፋ አድርገን ይህን አድርገዋለሁ ብለን እግዚአብሔርን ከእኛ የጊዜ ሰሌዳ ውጭ አድርገን በራሳችን መንገድ መመላለስ ማለት ነው። ይሄ ደግሞ ብዙ ርቀት አያስኬደንም፣ ብዙ ርቀት አያስኬደንም። ልብ ልንለው የሚገባ አንድ ሌላ አረፍተ ነገር ደግሞ አለ። በዛሬው ወንጌል ውስጥ አህዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉ። ዛሬ እንዴት ሆናለሁ? ነገ እንዴት ሆናለሁ? ዛሬ ምን ነገር በምን መንገድ ላገኝ? ወዘተርፈ። ይህች አረፍተ ነገር እንደዚሁ ገጽ ለመሙላት የገባች አረፍተ ነገር አይደለችም። በወንጌል በማቴዎስ ወንጌል ላይ የራሷ መልእክት ያላት ናት። መልእክቱ እናንተ ከአሕዛብ ትለያላችሁ፣ በአኗኗሯችሁ፣ በሕይወታችሁ፣ በእምነታችሁ፣ በአካሄዳችሁ፣ በቋንቋችሁ። ቋንቋ ስለ የተለያየ ቋንቋ የምንናገረው ማለት አይደለም፣ ክርስቲያናዊ ቋንቋ ማለት ነው፣ የፍቅር ቋንቋ ማለት ነው። የአንድ የእግዚአብሔር ልጆች በመሆናችሁ ከአሕዛብ ትለያላችሁ። በማቴዎስ 5 13 16 እንደምናነበው የዓለም ብርሃን የምድር ጨው ተብላችሁ የተሰየማችሁና ምስክርም ለመሆን የተጠራችሁ ስለሆናችሁ እንደ አሕዛብ የዕለት ጉርስን አላቂ ልብስን በመፈለግ ብቻ ተወስናችሁ የምትኖሩ አይደላችሁም የሚል ነው መልእክቱ። የንጉሥ ካህናት ይላቸዋል የእግዚአብሔርን የተመረጡ ሰዎች መጽሐፉ። የንጉሥ ካህናት የተመረጠ ሕዝብ አንደኛ ጴጥሮስ 2:9-10 እግዚአብሔር ለራሱ ያደረጋቸው። ካልሆነማ አማኙም አረመኔውም ሁሉ ለዛሬ ኑሮ ብቻ የሚሯሯጥ ከሆነ ወይም ደግሞ ለነገ እያሰበና እየተጨነቀ የሚኖር ከሆነ ልዩነቱ ምኑ ላይ ነው? ወንጌሉ እያንዳንዷን ቀን እንደተቻለን በተረጋጋ መንፈስ እንድንኖር ይመክረናል። ምክንያቱም እያንዳንዱ ቀን የራሱ የሆነ የራሱ የሆነውን ሁሉ ይዞ ይመጣልና። ስለዚህ አንዷንና በእጃችን ያለችውን ቀን ከነፈታኝነቷ ሳንኖር በዛ ላይ ሌላ ቀን ከነጭንቀቱ ተበድረን ማምጣት ለመኖር መጣር ብዙም የሚመከር አይደለም። በወንጌል ቋንቋ የእኛ ፍላጎት ይህን ነው፣ ነገን ተበድረን ዛሬ ለመኖር። ገና እንድረስበት አንድረስበት እርግጠኛ ያልሆንበትን ቀን ነገ ምን ይሆናል እንዴት ይታለፋል ወዘተ እንላለን። በእርግጥ በእቅድ መኖር የሚመከር ነው። ነገር ግን ዛሬን ማለፋችንንስ ምን ያህል እርግጠኞች ነን? ምን ዋስትና አለን? ማታ ተኝተን ጠዋት ለመንቃታችን ምን ያህል እርግጠኞች ነን? ሁሉም በእግዚአብሔር እጅ ውስጥ ነው ያለው። ሁሉም እያንዳንዷ የሕይወታችን ክፍል፣ እያንዳንዷ ሰከንድ የምንኖራት በእግዚአብሔር መዳፍ ውስጥ ነው ያለችው። እሱ ከዛች መዳፍ ውስጥ አውጥቶ ከበተናት በቃ የለንም፣ አበቃን ማለት ነው። ህይወት ተቋረጠ፣ የምድራዊ ህይወታችን። ስለዚህ ነው ወንጌሉ ደጋግሞ ለኑሮ መጨነቅ አያስፈልግም የሚለው። በጽጌ ሁለተኛ ሰንበት ያነበብነው ወንጌል አሁንም ልናስታውሰው ይገባል። ሉቃስ 12:16-21 ላይ የሀብታሙ ገበሬ እድሜ ልክ ለመደሰት እድሜ ልክ ለመዝናናት ሲያስብ ዛሬ ሌሊት ነፍሴን ካንተ ይፈልጓታል አለው። ስለዚህ ያን ያከማቸውን አንድ ቀን እንኳን ሳይበላው ነው ያለፈው። መጽሐፍ ግን አምላካችንን እግዚአብሔር ፍቅር ነው ይለዋል፣ አንደኛ ዮሐንስ ምዕራፍ 1:8 ላይ። ስለዚህ አፍቃሪ አባት ሊኖሩት የሚገቡ ነገሮች ሁሉ ባለቤት ነው። በነቢዩ ኢሳያስ እንዳነበብ ነው እናት እንደ ምሳሌ ትወስዳለች። እናት በፍቅር ምሳሌ የሌላት ተስተካካይ የሌላት ፍጡር ናት። እናት ለልጇ የማትሆነው ነገር የለም። ተርባ ልጇን የምታጠግብ ነች። ደክማ ልጇን የምታበረታ ነች። እንቅልፍ ሳትተኛ ልጇን አስተኝታ የምትጠብቅ ናት። በብዙ አረፍተ ነገር መግለጽ ይቻላል፣ አቅማችን አይፈቅድም እንጂ። በባህላችንም ባጭሩ እናት የሚሰጣት ቦታ ምን ያህል ትልቅ እንደሆነ የታወቀ ስለሆነ መዘርዘሩ አስፈላጊ አይመስለኝም። እንዲህ ያለችው እናት እንኳ ልጇን መርሳት ብትችል ይለናል ነቢዩ ኢሳያስ፣ እግዚአብሔር ፍጡራንን በተለይም አማኞችን አይረሳም። በዕለታዊ ኑሮውም ለዘላለም ሕይወትም የፈጠረውን አይረሳም። ውጤቱ እንዲለይ የሚያደርገው ግን የምንኖረው ኑሮና የምንመርጠው ምርጫ፣ የምንወስነው ውሳኔ ነው። ስለዚህ ታላቁ ነገር ከባድ የሆነውን ነገር ከሰው እውቀትና ማስተዋል በላይ የሆነውን ነገር መስጠትና ማድረግ የሚችል አምላክ የዕለት ኑሮን የሚኖሩበትን መስጠት አያቅተውም። ባለፈውም ጊዜ ተክሰናል። ነፍስን ዘላለም የማኖር ኃይል ያለው አምላክ ለፈራሽ ሥጋ እለታዊ ምግብን ማቅረብ አያዳግተው። የእለት እንጀራችንን በየቀኑ ስጠን ብላችሁ ጸልዩ ብሎ አስተምሮናል አይደለም? ስለዚህ የእለት እንጀራ መስጠት የማያቀተው አምላክ ስለሆነ ከመጠን በላይ ለኑሮ አትጨነቁ ይላል መጽሐፍ። የሚያስፈልገን ሌላ ነገር ነው። አኗኗራችን እኮ ቢስተካከል እንዳልነው እግዚአብሔር የበረከትም የጸጋም ደሃ ሆኖ አያውቅም አይደለም። እስቲ ለጽድቅ እንኖር። እስቲ ፍትህ አናጓድል። በያለንበት በምን ሰራው ስራ በተሰጠን ኃላፊነት እስቲ የእግዚአብሔር ሰዎች እንሆን። እስቲ ለእውነት ለሐቅ እንቁም። እስቲ ሽንገላ ይቁም። እስቲ በሁሉም አቅጣጫ ለሰላም እንስራ። እስቲ ሰውን እንደ ሰውነቱ እንደ እግዚአብሔር ፍጥሩነቱ በእግዚአብሔር መልክና አምሳል እንደ ተፈጠረ ብቻ እንቀበልና እንውደደው። እስቲ በትክክለኛ ጆሮ እግዚአብሔር በሰጠን ጆሮ ህሊናችንን እናዳምጠው። የእግዚአብሔር ድምፅ ነውና ህሊና ስለማይሳሳት ትክክለኛው መንገድ ስለሚያሳየን ትክክለኛውን ድምፅ ስለሚያስተላልፍ እስቲ ህሊናችንን እናዳምጠው። ያኔ በረከት በቤታችን ይገባል። ያኔ ውስጣችን ሰላማዊ የሆነ ኑሮ እንድንኖር መንገዱን ያሳየናል። በጸጋ ባህር ውስጥ እንሰጥማለን። በጭንቀት ሳይሆን በሰላማዊ ባህር። እግዚአብሔር ቅድም እንዳልኩት የበረከት ድሃ አይደለም። ያኔ የማያልቅ ደስታ፣ ዓለም ሊሰጠው ሊረዳው የማይችለው ሰላምና እርካታ በልባችን ይሞላል። ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ብሏልና የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ። ያኔ የሚያስፈራን ጨለማና የነገ ጭንቀት ከፊታችን በነፋስ እንደሚበታተን ደመና በኖ ይጠፋል። እንደ ሰው መኖር ከጀመርን፣ እንደ እግዚአብሔር ፈቃድ መመላለስ ከቻልን ሌላም ያስጨንቀን ነገር ሁሉ ስፍራውን ይለቃል። ውስጣችን በጸጥታ ይሞላል። ጌታችን ኢየሱስ ክርስቶስ ግን አስቀድማችሁ የእግዚአብሔርን ጽድቅ ፈልጉ ነበር ያለው። የማይጠፋውንና ዘላለማዊውን ያዙ፣ ከዛ ለጊዜው የሚያስፈልጋችሁ ተጨምሮ ይሰጣችኋል ነው። ቅድም እንዳልኩት እነዚህ ለጊዜው የሚያስፈልጓችሁ ነገር አስፈላጊ እንደሆኑ የሰማይ አባታችሁ ያውቃል ነው። ስለዚህ አስቀድማችሁ እሱን ፈልጉት፣ ጽድቁን፣ ቅድም የዘረዘርናቸውን። እኛ ቅደም ተከተሉ የተዛባብን ይመስለኛል። የምንጀምረው አብዛኛው ጊዜ መጨረሻ መምጣት ከሚገባው ይመስለኛል። የምንመርጠውና ቅድሚያ የምንሰጠው ጊዜያዊ የሆነውን ብቻ ሳይሆን የሚጠፋውን ብቻ ሳይሆን የሚያጠፋንንም ጭምር ነው። የምንመኘው እንደ ንስር ከፍ ብለን መብረርን ሳይሆን እንደ ዶሮ መሬት ለመሬት መሄድንና የመሬትን ነገር ማሰብ ብቻ ነው። ለዛ ነው የሚጠፋውን ብቻ ሳይሆን የሚያጠፋንንም የምንመርጠው። የምንመርጠው ዛሬን እንደ ዛሬ መኖርን ሳይሆን በትላንት ወይም ደግሞ ባለፈው ነገር እየተጨነቀን ገና በእጃችን ላልገባው ነገ እየፈራን እየተጨነቀን እንደገና መኖርን ነው። አንዳንዴ ለነገ የራሱ ጭንቀት ይበቃዋል የሚለውን ቃል ከልባችን አንጽፈውም፣ አናስተውለውም። ይህን ሁሉ የሚያውቀው ጌታችን ኢየሱስ ክርስቶስ ግን አስቀድሞ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም እመኑ ብሏል ዮሐንስ 14 ቁጥር 1 ላይ። ከዚያ በኋላም የሚመጣው ይመጣል። ሰላም ይመጣል፣ እርካታ ይመጣል። የህይወት ትርጉም የህይወትን ጣፋጭነት መቅመስ እንጀምራለን። አንዳንዴ እኮ ልብ አንለውም እንጂ እንደውም መጨነቅ ያለበት መፍራት ያለበት ምንደው መጠበብ ያለበት ሰጪው ነበር። እሱ ምን እሰጣቸዋለሁ ብሎ ያልተጨነቀ የተቀባዩ እንዲህ በጭንቀት መወጠሩ ክርስቲያናዊ አይደለም፣ ትርጉም የሌለው ነው። ቅድምም ብየዋለሁ፣ በእቅድ መኖር እግዚአብሔር አይከለክልም። የወደፊቱን ማቀድ እግዚአብሔር አይከለክልም። ግን ዛሬን ሳንኖር ነገ 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 ምንል ከሆነ በቃ ሳንኖር እንዲሁ ባክነን እናልፋለን ማለት ነው። ስለዚህ ሊጨነቅ የሚገባው ሰጪው ነው። ሰጪው እኔ እሰጣለሁ ካለ ተቀባዩ የሚሰጠውን በትዕግስት መጠበቅ ብቻ ነው። ቃሉ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል አንደኛ ጴጥሮስ 5:7 ላይ። ፍርሃትንና ትርጉም የሌለው ጭንቀትን ለማስወገድ በመጣር እግዚአብሔር በሰጠን የአማኝ ነጻነት እንመላለስ ዘንድ ፈጣሪያችን እንዲረዳን በጸሎት መትካት ይገባናል። ለእያንዳንዱም ያማረውንና የሚሻለውን ይሰጠው ዘንድ የቸሩ አምላካችን ፍቃዱ ይሆነልን። አሜን። ሰላም ወሰናይ።